The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በክሎቤት በአብዮት አደባባይ በለጋሃር በቡናና ሻይ በሜክሲኮ በአብነት በሰባተኛ
የኢትዮጵያ ምድር ባቡር ኮርፖሬሽን የህዝብ ግንኙነት ኃላፊ አቶ ደረጀ ተፈራ የፊታችን እሁድ ስለሚጀመረው የአዲስ አበባ ቀላል ባቡር መስመሮች ሲገልጡ ነው የሰማችሁት። በዕለቱ አብይ ርዕስ ይመለሳሉ።
የትግራይ ህዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሙላ አስገዶም ብዛታቸው በመቶዎች የተቆጠረ የድርጅታቸው ታጣቂዎች ይዘው ወደ ኢትዮጵያ መግባታቸውን የተመለከተ ሰሞንኛ ዜና የተመለከተ ትንተና ይዘናል በምሽቱ።
ከምሽቱ ዜናችን ደግሞ የናይጄሪያው ፕሬዝዳንት ከቦኮ ሐራም ጋር ከ200 በላይ ተማሪዎች የተጠለፉበት ሁኔታ ለማስለቀቅ ድርድር ይዘዋል። የደቡብ ሱዳን ሰላም እንዳይሰፍን የሚያወቁት ላይ ማዕቀብ ለመጣል የተባበሩት መንግስታት ያሰበውን ሩሲያና አንጎላ ተቃወሙ የሚሉ ይገኙበታል።
ሌሎች ወቅታዊ ርዕሰ ጉዳዮች ላይ ያተኮሩ በርከት ያሉ ዘገባዎችም ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ መስከረም 5 2008 አስተናጋጆች አሉላ ከበደና
አዲሱ አበበንን፣ አቀናባሪያችን ንጉሶ ታምሬ፣ የስርጭት መሐንዲሱ ሲድራክ ፍራንክሊን። እስከ 4 ሰዓት አብረን እናመሻለን። በቅድሚያ ግን የዕለቱን ዜና። ናይጄሪያ ውስጥ የተጠለፉትን ከ200 በላይ ተማሪ ልጃገረዶች ለማስለቀቅ ይቻል ዘንድ ፕሬዚዳንት ሙሐመዱ ቡሃሪ ከአማጺው ቡድን ቦኮ ሐራም ጋር ድርድር መጀመራቸውን ለፈረንሳይ ዜና አውታር ገለጡ። ከዓመት በፊት ቺቦክ በተባለችው ከተማ የተጠለፉት እነዚሁ ልጃገረዶች ዛሬ ድረስ ያሉበት አይታወቅም። በዚህ ሳምንት ፓሪስ ውስጥ ከፈረንሳዩ መሪ ፍራንሷ ኦላንድ ጋርና ከሌሎች የአገሪቱ ባለሥልጣናት ጋር የተገናኙት ፕሬዚዳንት ቡሃሪ በተናገሩት ቃል የቦኮ ሐራም መሪዎች ታጋቾቹን ከለቀቁ በአሁን ወቅት በመንግሥታቸው ቁጥጥር ስር ለሚገኙ አንዳንድ የአማጺው ቡድን አባላት ምሕረት እንደሚያደርጉ ቃል ገብተዋል። አሶሺየትድ ፕሬስ እንደዘገበው ከሆነ ቦርኖ ግዛት ውስጥ ያለው የቦኮ ሐራም መጠለያ በቁጥጥር ስር ከዋለ በኋላ ቢያንስ 12 ያክል ሴቶችና ሕፃናት መለቀቃቸውን አንድ የናይጄሪያ ወታደራዊ ባለሥልጣን ይፋ አድርገዋል። ኮሎኔል ሳኒ ኩካሼካ ታጋቾቹ የተለቀቁት ትናንት ማክሰኞ መሆኑን ከመናገር ካለፈ ኬት እንደተጠለፉ ወይም አሁን በምን ሁኔታ ላይ እንደሚገኙ አልገለጡም። ሚስተር ቡሃሪ ባለፈው ግንቦት ወር ከተመረጡ ጀምሮ የቦኮ ሐራምን የሽብር ጥቃት ለማቆም ከፍተኛ ችግር እንዳለባቸው ይታወቃል። በሶስት የአገሪቱ ሰሜናዊ ምስራቅ ግዛቶች በሚካሄደው የአማጺው ቡድን ጥቃት በብዙ ሺዎች የሚቆጠሩ ናይጄሪያውያን ሕይወታቸውን አጥተዋል። ብዙ ሚሊዮኖች ደግሞ ከቤት ንብረታቸው ተፈናቅለዋል።
በደቡብ ሱዳን ሰላም እንዲሰፍን እንቅፋት ሆነዋል እንዳይሰፍን ሰላም እንቅፋት ሆነዋል በማለት የአገሪቱ መንግስትና ተፋላሚ ሸማቂዎች ላይ የተባበሩት መንግስታት ድርጅት ሊጥል የነበረው የምጣኔ ሀብት እቀባ በሩሲያና አንጎላ ተቃውሞ እንዲዘገይ ተደረገ። የአሜሪካ ድምፁ እንግሊዝኛ ክፍል ባልደረባ ጄምስ ባቴ ያጠናቀረውን ዜና ትዝታ በላቸው ይዛቀርባለች።
ደቡብ ሱዳን ውስጥ ለተፈጸሙ የጦርነት ወንጀሎችና የሰብአዊ መብት ጥሰቶች እቀባ በመጣል የተባበሩት መንግስታት ድርጅት የጸጥታው ምክር ቤት መሪዎቹን ተጠያቂ እንዲያደርግ ጥሪ ያደረጉት 3 ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ኢነፍ ፕሮጀክት፣ ሂውማን ራይትስ ዋች እና አምነስቲ ኢንተርናሽናል ናቸው። የኢነፍ ፕሮጀክት የደቡብ ሱዳን ፖሊሲ ገምጋሚ ለንዚ ሃችሰን የሩሲያና የአንጎላ እርምጃ ድርጅታቸውን እንዳሳዘነ ተናግረዋል። መብት ጣሾች ላይ ያነጣጠረ እቀባ እንዳይደረግ መከላከል የመንግስታቱ ድርጅት የጸጥታው ምክር ቤት ለሱዳን ሰላም እንቅፋት የሆኑትን እንዳይቀጣ ማድረግ ነው ብለዋል ሃችሰን።
The impunity will only continue in South Sudan as it has for the last 21 plus months of this conflict.
ለአንድ ወራት በላይ የተካሄደው የደቡብ ሱዳን መንግስትና ተቃዋሚዎች አመራር ማናለብኝነት ያለምንም ተጠያቂነት ይቀጥላል ማለት ነው። የተኩስ አቁም የማከብሩና የሰብአዊ መብት የሚጥሱ ተጠያቂ እንዳይሆኑ ነው የተከላከሉት ነው ያሉት። ሶስቱ የሰብአዊ መብት ተሟጋች ድርጅቶች ትላንት ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጻፉት ደብዳቤ የደቡብ ሱዳን የእርስ በርስ ግጭት የጦርነት ወንጀልና ሰብአዊ ፍጡር ላይ የተፈጸመ ወንጀል ሊባል የሚችል ከፍተኛ የመብት ጥሰት ተስተውሎበታል ብለዋል። የሰብአዊ መብት ተሟጋች ድርጅቶቹ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያቀረቡት የጦር መሳሪያ ላይ ቁጥጥር የመሪዎቹ ነጻ ዝውውርና ንብረታቸውም እንዳይንቀሳቀስ የሚያግድ እቀባን የተቀለለ ነው።
የዚምባብዌ ባለስልጣናት በአንድ የዱር አራዊት አስጎብኝ ላይ የህገ ወጥ አስተላላፊነት ክስ መሰረቱበት። ተከሳሹ ከዚህ ቀደም ሴሲል በተባለው በዚምባብዌው ተወዳጅ አንበሳ ላይ ግድያ የፈጸሙትን አሜሪካዊ ቱሪስት ሐኪም የመራ መሆኑም ታውቋል። ቲዮ ብሮንኮስ የተባለው ይኸው አስጎብኝ ትናንት ማክሰኞ ቡላዋዮ ውስጥ በፖሊስ ቁጥጥር ስር የዋለ ሲሆን የተያዘውም 29 ኒያላዎችን በህገ ወጥ መንገድ ለማስተላለፍ ሲሞክር መሆኑም ታውቋል። ቲዮ ዛሬ ረቡዕ ፍርድ ቤት ይቀርባል ተብሏል።
ሃንጋሪ በአስለቃሽ ጋዝና በውሃ ምርጫ ወደ አገሯ እንዳይገቡ ያገደቻቸው በብዙ መቶዎች የሚቆጠሩ ስደተኞች ዛሬ ረቡዕ በክሮኤሽያ አድርገው ወደ አውሮፓ ህብረት አገሮች መዝለቅ መቀጠላቸው ተሰማ። የክሮኤሽያው ጠቅላይ ሚኒስትር ዞራን ሚላኖቪች የሃንጋሪን ድርጊት አውግዘው ሀገራቸው ግን ከሶሪያው የእርስ በርስ ጦርነት ሽሽት ላይ የሚገኙትንና ከሌሎች በጦርነት የሚታመሱ የመካከለኛው ምስራቅ ሀገሮች የሚፈልሱትን ለመቀበል ዝግጁ መሆኗን ነው ያመለከቱት። እነዚህን ከተለያዩ ሀገሮች ፈልሰው የሚመጡ ሰዎች ለመቀበል ምንም አይነት የሃይማኖት ይሁን የጎሳ ገደብ እንደማላደርግ ልገልጽ ወዳለሁ ነው ያሉት ጠቅላይ ሚኒስትር ሚልኮቪች። ከመካከለኛው ምስራቅና ከአፍሪቃ እየፈለሱ ጥገኝነት ፍለጋ ወደ አውሮፓ የሚሄዱ ሰዎች ቁጥር በበዛ መጠን በየመንገዱና በየወደቡ የሚሞቱትም የዚያን ያህል በርካቶች መሆናቸው ይታወቃል። ካለፈው ጥር ወዲህ ብቻ ከ2300 በላይ ከተለያዩ ሀገሮች ፈልሰው የመጡ ሰዎች ናቸው ወደ አውሮፓ ሲያምሩ ሕይወታቸውን ያጡት። የዚህ ዓመት አጠቃላይ ከተለያዩ አገሮች ፈልሰው የሚመጡት ሰዎች ቁጥር ደግሞ ከ430,000 በላይ መሆኑም ተመልክተዋል።
በተያያዘ የፍልሰተኞች ዜና አውሮፓ ውስጥ በፍልሰተኞች ብዛት የተነሳ ለተፈጠረው ቀውስ ተጠያቂዎቹ ምዕራባውያን ናቸው ሲሉ የሶሪያው ፕሬዝዳንት በሽር አልአሳድ ተናገሩ። ምዕራባውያን ሶሪያ የሚገኙ ሽብርተኞችን መደገፋቸው አገሪቱ ውስጥ ላለውም ቀውስ ቢሆን ምክንያት ሆነዋል ባይም ናቸው አሳድ። እንደ አውሮፓ አቆጣጠር በ2011 ዓ.ም በሰላማዊ እንቅስቃሴ የተጀመረው የሶሪያ ውዝግብ የመንግስቱ ወታደሮች በወሰዱት የጥቃት እርምጃ በሁለት ወገን ፓርቲዎች መካከል ወደ የእርስ በርስ ጦርነት መቀየሩና እስካሁንም እየተካሄደ መሆኑ ይታወቃል። በሩሲያ መገናኛ አውታር ለኢንተርቪው የቀረቡት ፕሬዚዳንት አሳድ ግን የሶሪያው ውዝግብም ሆነ በውዝግቡ ምክንያት ለሚፈልሱ ሶሪያውያን ሰበቡ የእርሳቸው መንግስት የሚወስደው እርምጃ ነው የሚለውን ክስ አጣጥለውታል። ይሄ የምዕራባውያን ፕሮፓጋንዳ ነው የሚሉት አሳድ ለስደተኞች አዛኝ መስለው ይላሉ አሳድ በማስከተል ነገር ግን አደገኛ ተግባር ውስጥ እንዲሰማሩም ምክንያት ሆነዋቸዋል በማለት በምዕራባውያን ላይ ክሳቸውን ያሰማሉ። እንደ አሳድ እምነት ከሆነ ምዕራባውያን ይህን ፕሮፓጋንዳቸውን እስካላቆሙ ድረስ የፍልሰተኞች ችግር ከአውሮፓ ሊቀረፍ አይችልም።
አሁን ባለንበት የአውሮፓውያኑ መስከረም ወር አጋማሽ ኒውዮርክ፣ ዋሽንግተንና ፊላደልፊያ ውስጥ ምንም አይነት የሰው አልባ አውሮፕላን በረራ እንደማይኖር ተገለጠ። ምክንያት የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ወዲህ ወደ ዩናይትድ ስቴትስ መጥተው በእነኚህ አካባቢዎች ምዕመናኖቻቸውን ስለሚጎበኙ። የተጠቀሱት አካባቢዎች ሰሞኑን ማለትም ከመስከረም 11 እስከ 16 ባለው ጊዜ ከሰው አልባ አውሮፕላን ወይም በረራ ነጻ ቀጠና ተብለዋል።
በመጨረሻም ሽሪላንካ በአገሪቱ የ26 ዓመት የእርስ በርስ ጦርነት ለተፈጸሙት የሕግ ጥሰቶች ተጠያቂነት እንዲኖር አንድ ልዩ ፍርድ ቤት ማቆም እንጂ በራሷ የሕግ ሥርዓት ልትመራ እንደማትችል የተባበሩት መንግሥታት ድርጅት ዛሬ ረቡዕ ይፋ ባደረገው ሪፖርት አስታውቋል። ሪፖርቱ ይፋ የተደረገው የተባበሩት መንግሥታት የሰብአዊ መብቶች ጥበቃ ቢሮ በሽሪላንካው ጦርነት ለሞቱ እስከ 100,000 ሰዎች ተጠያቂ የሆኑና በሰብአዊ ፍጡሮች ላይ ለተፈጸሙ ወንጀሎች ኃላፊነት የሚወስዱትን ለመጠቆም የሚያስችል ሪፖርት ይፋ ባደረገበት ጊዜ ነው። ሪፖርቱ እንዳመለከተው ሽሪላንካ ሌሎች አገሮች የተጠቀሙበትን የሕግ አካሄድና አፈጻጸም ስርዓት ብትከተል ውጤታማ ስራ መስራት ይቻላል። ይህ ሳይሆን ግን አንድ አገር ውስጥ ጉዳዮችን የሚዳኝ ወይም የቤተሰብን ውዝግብ የሚመለከት ፍርድ ቤት ለእንዲህ አይነቱ ግዙፍ ወንጀልና የመብት ጥሰት መፍትሄ ሰጪ ሊሆን እንደማይችል የተባበሩት መንግስታት ድርጅት አመልክቷል። አድማጮች፣ ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉ አከበደና
አዲሱ አበበንን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22ና በ19 እንዲሁም በ5 ሜትር ባንድ አጭር ሞገድ በናይል ሳይትም ጭምር እስከ ምሽቱ 4 ሰዓት ይቀጥላል። የዜና ዘገባዎችን ተከትለው ከሚቀርቡት ቅንብሮች አንዱን ለቅምሻ እናሰማችሁ።
አይ የትህዴን ወይም የደምህት መግለጫ አስመዝግበናል የሚለው ድል ምንድን ነው ያስመዘገበው ድል? ምድር ላይ መሬት ላይ እኮ መታየት አለበት። ምንድን ነው ያስመዘገበው ድል? እኔ እስከማውቀው ድረስ ይሄ ነው ያስመዘገበው ድል ብዬ ልጠቅሰው የምችል የለኝም።
የህወሓት መስራችና የቀድሞ ታጋይ የነበሩት ዶክተር አረጋዊ በርሄ ናቸው የሰማችኋቸው። ለአሜሪካ ድምፅ ከሰጡት የትንታኔ ወይም ትንታኔ የተቀነጨበ ነው። ዘገባ አለን፣ ሌላም አለን። አንድ ብለን ነበር አንድ እናክል። ኢትዮጵያዊው የኢንተርኔት ጥናት ወይም ተመራማሪ ዓለም አቀፍ እውቅና አገኘ።
የዚህ የሳይበር ሴኩሪቲ ማለት የመረጃ ደህንነቱን እንዴት ነው ጥቃት ከመድረሱ በፊት ልንከላከለው የምንችለው የሚል አዲስ ሞዴል እየሰራሁ ነው ያለሁት። ጥቃቶች በሚሰነዘሩበት ጊዜ ጉዳቱ ከመድረሱ በፊት እንዴት ነው ማወቅ የሚቻለው የሚለውን ነገር ነው እየሰራሁ ያለሁት እና የኔ ወረቀት የመጀመሪያውን ደረጃ አግኝቶ አንደኛ ወጥቷል። የሚሰጠኝን አዋርድ ከሰባት ወር በኋላ ሄጄ ይቀበላል።
አንተነህ ታደሰ ግርማ ይባላል። በሃዋርድ ዩኒቨርሲቲ የኢንፎርሜሽን ማለት የመረጃ ቴክኖሎጂ ዲሬክተር ነው። የዛሬው ኢትዮጵያን በአሜሪካ እንግዳ ሆኖ አብሮ ነው ያመሻል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ
የአዲስ አበባ ቀላል ባቡር ከፊታችን እሁድ ጀምሮ አገልግሎት መስጠት እንደሚጀምር ተገለጠ። የኢትዮጵያ ምድር ባቡር ኮርፖሬሽን እንደገለጠው በከፍተኛ ዶላር ወጪ የተደረገበት ፕሮጀክት ተጠናቋል። ስላለመጀመርም ዝግጁ ሆኗል። ለጊዜው የአዲስ አበባ ባቡሮች የሚሽከረከሩት በቻይናውያን ነው ተብሏል። እስክንድር ፍሬው ዝርዝሩን ይዟል።
አዲስ አበባ የከተማ ባቡር ተጠቃሚ ልትሆን ጥቂት ቀናት ቀርተዋታል። ግንባታው ቢጠናቀቅም በተለያዩ ምክንያቶች መዘግየቱ የተገለጸው ቀላል ባቡር የፊታችን እሁድ አገልግሎት እንደሚጀምር ይፋ ሆኗል። በኤሌክትሪክ ኃይል የሚሰራው የባቡር መስመር ከአራት አቅጣጫዎች የሚመጣ የራሱ የሆነ ኃይል እንዳለው ተጠቁሟል። በአብዛኛው ከቻይናው ኤግዚም ባንክ በተገኘ የ475 ሚሊዮን ዶላር ብድር የተካሄደው የአዲስ አበባ ቀላል ባቡር ፕሮጀክት 34 ኪሎ ሜትር የሚረዝምና የከተማዋን ሁለት አቅጣጫዎች የሸፈነ ነው። የፊታችን እሁድ አገልግሎት የሚጀምረውም ከቃሊቲ የሚነሳው 17 ኪሎ ሜትር የሚረዝመው መስመር መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን የሕዝብ ግንኙነት ኃላፊ አቶ ደረጀ ተፈራ ለቪኦኤ አብራርተዋል።
ከደቡብ እስከ ሰሜን ያለው አሁን የሚጀምረው እሁድ የሚጀምረው ነው።
ከየትኛው የአዲስ አበባ አካባቢ?
በሳሪስ፣ በበቅሎ ቤት፣ በአብዮት አደባባይ፣ በለጋሃር፣ በቡናና ሻይ፣ በሜክሲኮ፣ በአብነት፣ በሰባተኛ አርጎ፣ በኮካ ወደ ላይ ወጥቶ በአውቶቡስ ተራ፣ ከዛ በአትክል ተራ አርጎ ዳግማዊ ምኒልክ አደባባይ ዋሻ ውስጥ 760 ሜትር ርዝመት ያለው ዋሻ አለ ግራውንድ ውስጥ
ከመሬት ስር የተሰራ ሀዲድ ማለት ነው።
ይሄ ዋሻ ማለት ደግሞ በኢትዮጵያ የመጀመሪያው ነው በታሪክ። በዋሻ ውስጥ የባቡር ስቴሽን የለም። በየድሮውም ቢሆን 760 ሜትር ርዝመት ያለው ዋሻ እጅግ በጣም ዘመናዊ ደረጃውን የጠበቀ የማቀዝቀዣ መሳሪያ የተገጠመለት እና ሊፍቶች፣ እስካሌተሮች ሁሉ የተገጠሙለት ነው ማለት ነው።
ከአያት ተነስቶ በመገናኛ በ22 በመስቀል አደባባይ ሜክሲኮና ልደት አድርጎ ጦር ኃይሎች የሚደርሰው ሌላኛው መስመርም በቀጣይነት አገልግሎት እንደሚጀምር አቶ ደረጀ ተናግረዋል። የሕዝብ ግንኙነት ኃላፊው እንዳሉት ለጊዜው የአዲስ አበባ ቀላል ባቡር የአስተዳደር ስራ የሚካሄደው ሼንዜን ሜትሮ ግሩፕ በተሰኘ የቻይና ኩባንያ ነው። ባቡሮቹን በዋነኛነት የሚያሽከረክሩትም ቻይናውያን ናቸው።
ኢትዮጵያውያኖችን የማሰልጠን ስራ ይሰራል። 48% ኢትዮጵያውያን ናቸው። አሁን 52% ቻይናውያን ናቸው። ከሶስት ዓመት በኋላ ግን 100% ኢትዮጵያውያን ይሆናሉ። ኮንትራቱ ያልቃል ማለት ነው። የማብቃት ስራ ይሰራል ማለት ከጥገና ጋር ከትሬን ማስተር ባቡሩን ከመሾፈር ጋር ከማጽዳት ጋር ከማስተዳደር ጋር ያሉ ጉዳዮችን ሁሉ ያሰለጥናል ማለት ነው።
ያሰለጥናል ሲባል ግን አሁን ትሬን ማስተር ያሏቸው ወይም የባቡር አሽከርካሪዎች ወይም ሹፌሮቹ ኢትዮጵያውያን ናቸው የሚሆኑት በሙሉ?
በቀጣይ
አሁን ያሉት ቻይናዎች ናቸው ኢትዮጵያውያን?
አሁን ቻይናም ኢትዮጵያውያን ናቸው። ቻይናዎቹ በዋናነት ይስተናሉ፣ ኢትዮጵያውያኖች ረዳት ይሆናሉ።
ስለዚህ ሁሉም ባቡሮች አሁን የሚሽከረከሩት ለተወሰነ ጊዜ በቻይናውያን ባለሙያዎች ነው።
ኢትዮጵያውያኖችም አሁን ማሽከርከር ይችላሉ፣ ግን የበቁ ሰርቲፋይድ ይሆናሉ። ለካሽከርካሪ ብቃት ማረጋገጫ ብለሰጣል አይደለ? የትሬን ማስተሮችም ኢትዮጵያውያኖችም በዛ ማረጋገጫ ይሰጣቸዋል። አጫጭር ስልጠናዎች ቻይና ውስጥ ሄደው ሰልጥነው መጥተዋል ነው። 254 ሚሊዮን ኢትዮጵያውያኖች እነዛው ናቸው አሁን እዚህ እየሰለጠኑ ያሉት። መጨረሻ ላይ ግን ከሶስት ዓመት በኋላ ሁሉ ነገር በኢትዮጵያውያን ቁጥጥር ስር ይውላል። ስለ ይሄ ነው አንዱ
ተጠቃሚው ህብረተሰብ ለባቡር አገልግሎት የሚከፍለው ዋጋም ከታክሲ ጭምር ያነሰ መሆኑን አቶ ደረጀ ይናገራሉ።
በከተማ ላይ ያለው ትራንስፖርት አቅርቦትና ፍላጎትን ችግር መንግስት ለመፍታት ባደረገው ውሳኔ የተገነባ ፕሮጀክት ነው፣ ለትርፍ አይደለም። ስለዚህ ህብረተሰቡ ምን ያህል ቢከፍል ነው ከዚህ ባቡር ተጠቃሚ ሊሆን የሚችለው አቅሙ በሚል ነው። 2 ብር 4 ብር እና 6 ብር ሲባል በጣም ርካሽ ነው። በጣም ርካሽ ነው። 2 ብር የሚከፍለው አማካኝ እስከ 4 ኪሎ ሜትር ይጓዛል። 4 ብር ብለህ የምትለው እንግዲህ ከአያት እስከ መገናኛ አካባቢ ነው። 4 ኪሎ ሜትር ብለህ የምትለው እንግዲህ በዚህ ቢያንስ ከአያት እስከ መገናኛ በታክሲ ሊድ ምትል ከዚህ በላይ ነው የምትከፍለው ማለት ነው። ይሄ ጥናት ሲጠና የታክሲዎችን፣ የሀይገር ባሶችና የአንበሳ አውቶቡስ ዋጋን ታሳቢ ተደርጎና ህብረተሰቡ ደግሞ የመሸከም አቅሙ ታሳቢ ተደርጎ ነው። በአራት ብር የምትጓዘው ከ4.8 እስከ 8.8 ኪሎ ሜትር ትጓዛለህ ማለት ነው። ከአያት ቢያንስ እስከ ስቴዲየም አካባቢ ትጓዛለህ ማለት ነው።
ቅድም የገለጹልኝ የሁለት ብሩን ነው።
የሁለት ብሩ ነው። በ6 ብር የምትጓዘው ደግሞ 17 ኪሎ ሜትር ማለት ነው። ይሄ ማለት ከአያት እስከ ጦር ኃይሎች ያለውን ማለት ነው።
ወይ ደግሞ ከቃሊቲ እስከ ዳግማዊ ምኒልክ
አደባባይ ድረስ ያለውን ማለት ነው።
የአዲስ አበባ የቀላል ባቡር ፕሮጀክት መጠናቀቅና አገልግሎት መጀመር የከተማዋን የትራንስፖርት ችግር ለመቅረፍ ከፍተኛ አስተዋጽኦ እንደሚኖረው ተስፋ ተደርጓል። የቀላል ባቡር ትራንስፖርቱ በሰዓት እስከ 60 ሺህ ሰዎች ሊጓጓዙ የሚችሉበት መሆኑንም የኢትዮጵያ ምድር ባቡር ኮርፖሬሽን መረጃ ያመለክታል። ከህዝብ ግንኙነት ኃላፊው አቶ ደረጀ ተፈራ ጋር ያደረኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ዝግጅት እየተመለሰበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው አመሰግናለሁ። ተከታዩም እዚያው አዲስ አበባ ያቆየናል። በተለያዩ ምክንያቶች ለጉዳት ተጋላጭ ለሆኑ ኢትዮጵያውያን የመሰረታዊ አገልግሎቶች ተደራሽነትን ፍትሃዊነት ለማሻሻል ይውላል የተባለ 600 ሚሊዮን ዶላር ለመንግስት በብድር እንደሚሰጥ የዓለም ባንክ ቡድን ይፋ አደረገ ይላል ተከታዩ የመለስካቸው ማ ዘገባ። ገንዘቡ በስራ ላይ የሚውለው አገልግሎቶችን በፍትሐዊነት ለማዳረስ የጋራ ብልጽግናን ማጠናከር በሚል መርሃ ግብር አማካኝነት እንደሆነም ባንኩ ያወጣው መግለጫ አስታውቋል ነው የሚለው መለስካቸው። እንሆ
የዓለም ባንክ ቡድን ዛሬ በድረ ገጹ ላይ ባሰራጨው መግለጫ የባንኩ ዲሬክተሮች ቦርድ ትናንት ባስተላለፈው ውሳኔ ኢትዮጵያ የመሠረታዊ አገልግሎቶችን ፍትሐዊ ተደራሽነት ለማሻሻልና ያልተማከለ የተጠያቂነት ስርዓትን ለማጠናከር የምታደርገውን ጥረት ለማገዝ 600 ሚሊዮን የአሜሪካ ዶላር በብድር እንደሚሰጥ ገለጸ። መግለጫው ኢትዮጵያ ከቅርብ ዓመታት ወዲህ ከዓለም ባንክ ቡድን ባገኘችው ድጋፍ መሠረት የሕዝብ አገልግሎቶቿን በአስደናቂ ሁኔታ እንዳሻሻለችም ይገልጻል። ይህም በተራው አገሪቱ በእድገት ጎዳና በጥሩ ሁኔታ እንድትራመድና እንዲያውም ጥቂት የማይባሉ የሚሊኒየሙን የልማት ግቦች እንድታሳካ እንደረዳት መግለጫው ይናገራል። ባንኩ በአሁኑ ጊዜ ለኢትዮጵያ የሰጠው ብድርም ይህን ውጤት መሠረት ያደረገ መሆኑን የሚገልጸው ይህ መግለጫ ተግባራዊ የሚደረግበትን መርሃ ግብር ደግሞ አገልግሎቶችን በፍትሐዊነት በማዳረስ የጋራ ብልጽግናን ማጠናከር የሚል ስያሜ ሰጥቶታል። መርሃ ግብሩን በሥራ የሚተረጉመው የገንዘብና ኢኮኖሚ ልማት ሚኒስቴር ነው። የሚኒስቴሩ የሕዝብ ግንኙነትና ኢንፎርሜሽን ዳይሬክቶሬት ዳይሬክተር አቶ ሀጂ ኢብሳ ለሥራ ጉዳይ ዛሬ ወላይታ ሶዶ የሚገኙ ቢሆኑም በስልክ መርሃ ግብሩ እንዴት እንደሚከናወን እንዲያብራሩልኝ ጠይቄያቸው ነበር።
መጀመሪያ ስለ ትብብሮ ላመስግነው አቶ ሀጂ። የዓለም ባንክ ቡድን ለኢትዮጵያ የሰጠው ገንዘብ በብድር መልክ ነው ወይስ በሌላ መልክ ነው?
በብድር መልክ ነው።
ገንዘቡ በስራ ላይ የሚውለው እንደ ጤና፣ ትምህርትና የግብርና አገልግሎቶችን በተለይ ለጉዳት ተጋላጭ ለሆኑ ዜጎች ተደራሽ በሚሆኑበትና በፍትሐዊ መንገድ እንደሆነ ባንኩ ያወጣው መግለጫ ይናገራል። ሚኒስቴር መስሪያ ቤቱ አስፈጻሚ እንደመሆኑ ይህ እንዴት እንደሚከናወን ጥቂት ያብራሩልኛል?
እንግዲህ ገንዘቡ የተሰጠው ለፍትሃዊ መሰረታዊ አገልግሎት ለሁሉ አቀፍ የእድገት ተጠቃሚነት በሚል ነው፣ ወይም በእንግሊዘኛው Enhancing Shared Prosperity Through Equitable Service የሚል ሲሆን ውጤትን በመሰረት በማድረግ የሚሰጥ ነው። አሁን በተቀስቀስካቸው ዙሪያ ላይ ጥራት ያለው ስራ ውጤቱ እየታየ በአመት እስከ 200 ሚሊዮን ዶላር ድረስ በሂዳር ላይ 100 ሚሊዮን ዶላር የሱ ውጤት ደግሞ ተገምግሞ ተመልሶ በግንቦት ላይ 100 ሚሊዮን ዶላር በድምሩ በአመት 200 ሚሊዮን ዶላር ሆኖ ለሶስት አመት ከ2015 እስከ 2018 በየአመቱ 200 ሚሊዮን ዶላር እየሆነ 600 ሚሊዮን ዶላር የሚሆን ገንዘብ ሲሆን በዋናነት ገንዘቡ እየተለቀቀ የሚሄደው ውጤቱ እየታየ ነው። ገንዘቡንም ሊሰጡን የቻሉት እንደምታውቀው በሰኔ ወር ውስጥ ፋይናንሲንግ ፎር ዴቨሎፕመንት የሚል አራት ኤ ያለው አዲስ አበባ አክሽን አጀንዳ የሚል ዓለም ኢትዮጵያን የመረጠበት ምክንያት ኢትዮጵያ እስካሁን ባላት አፈጻጸም በብድርም ይሁን በእርዳታ የሚገኙ ገንዘቦችን ከዛም አልፎ የራሷንም ገንዘብ ውጤታማ በሆኑ ያደጉ አገሮች የሄዱባት በትምህርት፣ በግብርና፣ በጤና፣ በገጠር ኤሌክትሪፊኬሽን፣ በኢሪጌሽን ተጠቃሚነቷና በተለይ ለመንገድ የምታውለው ተጠቃሽ የሆኑ ፕሮጀክቶች ስለሆኑ ለነዚሁ ውጤት ተኮር በሆነ ሁኔታ እየታየ የሚለቀቅ ገንዘብ ነው ማለት ነው።
ባንኩስ ይህን እንዴት እንደሚከታተል ከሚኒስቴር መስሪያ ቤቱ ጋር የተግባባበት ሰነድ አለ ማለት ነው? እንዴት ነው የሚከታተለው ይህንን?
አንደኛ የተግባባንበት ሰነድ አለ፣ ኤምኦዩ ሜሞራንደም ኦፍ አንደርስታንዲንግ አለን። ሁለተኛ ሁሌም ቢሆን ከወርልድ ባንክ ከአይኤምኤፍ እና እነዚህ ዳግ ዴቨሎፕመንት አሲስታንት ግሩፕ የምንለው በአመት ሁልጊዜ አጠቃላይ ሂደታችን ላይ ግምገማ እናደርጋለን። ሁልጊዜ በታሳስ ላይ፣ ሁልጊዜ በሰኔ ላይ አመታዊ ግምገማ እናደርጋለን። እነሱም ያላቸውን መረጃ ያቀርባሉ፣ እኛም ያለንን መረጃ እናቀርባለን። በሁለቱም መካከል ክፍተት ካለ ክፍተቶቹን በማወያየት እየተፈታ በየስድስት ወሩ የሚደረግ አሰራር አለን ቋሚ።
በጣም አመሰግናለሁ ሰፊ ማብራሪያ አቶ ሀጂ ይብሳ።
እኔም በከልብ አመሰግናለሁ። እሺ፣ ደህና ሁን።
የመጽሔት ዘገባችን ይቀጥላል። በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ የጤና ሁኔታ እንዳሳሰባቸው፣ አስፈላጊውን የሕክምና እርዳታ ማግኘት እንዳልቻለ የመጠየቅ ብቸኛ ፈቃድ ያላቸው ቤተሰቦቹ ተናገሩ። አሉላ ከበደ ማምሻውን ወላጅናቱን ወይዘሮ ፋና ይርዳቸውንና በማከታተልም የሕግ ጠበቃውን አቶ አመሀ መኮንንን አነጋግሯል።
ወይዘሮ ፋና ይርዳቸው እንደምን አመሹ?
እግዚአብሔር ይመስገን፣ የተመሰገነ ይሁን፣ ደህና ነኝ።
ልጁ ተመስገን ደሳለኝ እስር ላይ ነው ያለው። በቅርቡ የጤና ሁኔታው ታውቋል፣ ያመዋል የሚል ዜና ደርሶን ነው። በቅርቡ የመጠየቅ እድል ከገጠሞት እስኪ ንገሩን፣ በምን አይነት የጤና ሁኔታ ላይ ነው ያለው? እርስዎ ከሚያዩት ሲያነጋግሩት።
ወገቤን እና ጆሬን ያመኛል ይላል። የሚከታተለኝ ዶክተር አለ ምን አለ ብሄ ብሎ አትሄድም አትታከምም ብለው ራሱን ከልጆቹ ጋር እያነሱ ጠያቂም እንዳይጠይቀው አድርገውታል። ደግሞ ብዙ ቤተሰብ የለም። አባት እናት ከአንድ የተወለዱ በአንድ አያት የሚቀሩ ሶስት ልጆች ናቸው በቃ ያሉት ማለት ነው። እኔንም እኔንም ያመኛል። እንግዲህ ከእድሜም ጋር የመጣ ነገር ስለሆነ ያመኛል። አጥንቱ ለቋል ብሎኛል ሐኪም። ስለዚህ መኪና ከሌለ ዘዋይን አልችለውም በእግሬ። ያው ልጆች ሰውም እንዳይ ዘመድ ሴቴት ድረስ መጥቶ ሲጠይቀው እንዳይጠይቀው የመለሱ እንዳይጠይቀው የወንድሜ ልጅ በቅርብ ከለንደን መጥታ ነበረ። እንደገና ሌላ አብራት የመጣች የአዲስ አበባ ጓደኛዋ ነበረች። እሷን ጽፈው ጨርሰው ማን ነው ተጠያቂው ማን ነው ሲሉ ተመስገን ደሳለኝ ረረረ እነሱማ አይጠየቁም ብሎ እንደገና ወረቀቱን እንደ በመጣችበት ሲል ሲሉ
ማን ነው ይሄን አስተያየት የሚሰጠው? የማረሚያ ቤቱ ኃላፊዎች ናቸው?
አላጣቸውም እኔ ልጆቼ ግን እንግዲህ እና ላምረቋቸውን ከሆነ የማረሚያ ቤቶቹ ሰዎች ናቸው ነው የሚለው። ግን ሁሉ ጊዜ ዘመድ ብሎ ሊጠይቀው ሲመጣና አላስገባሉን ሲገኝ ብዙ ነገር ይሰማኛል። እንግዲህ አቅም የለም ዝም ብዬ ለእግዚአብሔር አልቅሼ ነግሬ ነው ምሶ በቃ። ልጁ ግን እንዲፈቀድለት ጠያቂ ያለው እግዚአብሔር ይመስገን ተውጭ ገዛም። እነሱ ግን በቃ አስገቡት። አሁን ያችን ልጅ ራሷ ወረወረኝ ነው የምትለው። ጭራሽ ደግሞ እንደው ለመስገን ነው እንደሚጠየቀው ብለው አወጣኝ። ችግር አለ ከዚህ በፊትም ያው አላስጠይቀኝ ብለው እኛንም ልጆቼንም እንዳንጠይቀው ፈልፍለው ስንት ቦታ አቤት ልጅ ነ ስንት ቦታ ከጠበቃው ጋር ሄጄ ነፍሰ ገዳይ እንኳን ይበላል ምን አድርጎ ነው ይህን ጥፋት ምግብ የሚያስቀደርግ ቤተሰብ የማንሱ በቃ ከአሁን በኋላ ቤተሰብ እናት አባት አባት የለውም እና ወይ ተወሰነ ወንድም ብለው ያው በቃ እኛ መግባት ጀመርን። አሁን 1-6-7 ሆነዋል።
ወይዘሮ ፋና እንደተረዳሁት የሚጠይቁት ሰዎች ቁጥር ተቀንሶ የቅርብ ቤተሰብ አባላት ብቻ እንዲሆኑ ተደርጓል። በጤና ሁኔታም የሕክምና እርዳታ እንደሚፈልግና ጠይቆ እንዳልተፈቀደለት ነው የገለጹልኝ። ትክክል ነኝ?
አዎ፣ እንደሚያሙ ያጥቃሉ፣ አይተውታል። በቃ ምንም አይቻልም ነው የሚሉት። በቃ
ምንድን ነው ምክንያቱ አለ ተመስገን የነገሩት ነገር አለ የህክምን ፈቅ
ልጆቹ ጠይቀውን የማውቀው ነገር የለም። ጆሮውን ወገቡን የደበደቡት ልጅ እሷ አንድ ነገር እንኳን ከተወለደ ጀምሮ በሽተኛ አይደለም። እማዬ አንገቴን አመመኝ ሲል አቀርቀረ ከወረቀት ጋር ምናምን እያልን እንትን እንልበታለን። አሁን እንዲህ አይነት ችግር ሲደርስ መቱት ይሆን ወይስ ምን ይሆን ስል አይናገርም። ምን አጠገብህ ነው እኔ ስሬ በቃ ሁለት ፖሊስ ይቆማል፣ እዛ ማዶ ሁለት ፖሊስ ይቆማል። እንደምን ደህና ነው? ደህና እንጂ እንደ ልብ አጠገባቸው ዞር ብሎ የሚያናግር ቦታ የለውም።
በነጻነት ለማናገርም እድል የለውም።
አዎ በቃ አልተፈቀደልኝም። ሐኪም ቤት አትሄድም ወይ ምናምን ሲሉት ያው ምን ያደለውም። አንዳንድ ሰው አጋጣሚ ሆኖ ታላቅ ወንድሙ አለ፣ የእሱ ታላቅ ሲገባ እሱ ሕክምና አልተፈቀደልንም በቃ የመጣውን ማየት ነው ብሎ ዝም ነው በቃ እንለው። ሌላ ወሬ ውስጥ ማንገባ ነው።
አዲስ አበባ አካባቢ ያሉ ዋና ማረሚያ ቤቶች እንዳልታሰረ ለምን ወደዛ እንደተወሰደ የተነገራችሁ ነገር አለ?
የተነገረን ነገር በፊት ቂሊንጦ የሚባል ነበረ። ከዛ እንደወጣ መጀመሪያ የታሰረ ለታ ወደ አምስተኛ ፖሊስ ጣቢያ ሆነ። ከአምስተኛ ፖሊስ ጣቢያ ደግሞ ቂሊንጦ ወሰዱት። ከቂሊንጦ ደግሞ 1-15 ቀን እንደሆነ በቃ የሚሄድበትን ቀን አልተናገሩ። ልጆች ስንቅ ዘውልህ ይሄዱ ዘዋ ይሄዷል አሉ። ታፈርተው ለኒም እንዳልተናገረ እንደፈሩ በቃ ልጆቹ በኋላ እንደው ሲዲሂድና ብሎ ሲሰማ ሲያየው አገኘው ወንድምየው። ከዛ በኋላ ያው ዘዋይ ነው ያው እንግዲህ ይዘነዋል። ይኸው 1 አመትና 1 ወር ነው የቀረን። ለ1 አመት ጥቅምት 3 ነው የያዘው። በቃ
ከመጀመሪያዎቹ ጥቂት ሳምንታት ውጪ ከዛ ጊዜ የሚበልጠውም በሙሉ ዘዋይ ነው ያሳለፈው።
ወር የሞላ አይመስለኝም። ቅሊንጦ 20 ቀን ደግሞ ቃሊቲ ሙስሊሞች ምስክር ነበረ ሰሜ። በኋላ እሱንም አናመጣ ብሎ የዘዋይ ማረሚያ ቤት አነጋግረው አመጡት። እዛ ቃሊቲም እንዲሁ ጀማምሮት ነበር። አይገባም ይገባል ሲሉ አሁን ዘውት ሄዱ።
ወይዘሮ ፋናይ ተመስገን ምን አይነት ልጅ ነበር? እንደው እስኪ ስለ ተመስገን ስለ ራሱ ይንገሩኝ። ቤት ውስጥ ከእርሶ ጋር ሲያሳልፍ ከወንድም ከእህቶቹ ጋር ምን አይነት ልጅ ነው?
ተመስገን በጣም ጥሩ ልጅ ነው። በቃ ውሸት አይወድም በፍጹም። ትንሽ እንኳን አሁን ታናሽ ወንድሞቹ አንድ ነገር ሊዋሱ ሲሉ ነው የሆነ ነገር ደግሞ እንደው ይሄ ጠፍቶ እኮ ነው ያልተሰራው አልኩት። እንደሆነ እንዴ የማየሽ ነው እድሜሽ ይፈቅዳል እንደዚህ ውሸት እንዴ እነከሌ ነው ያንኑ በቃ የሚፈልገውን ነገር እውነቷን ነው በቃ የሚናገር። ካለም አለም ከሌለም የለም በቃ እውነት ማ የሚያዋጣው ምን ያደርግልሻል ብሎ ይላል። አንተ እንደው ቄስ ነው ሙሉ ምን ያረ እንደው ዝም ይለው ነበረ። እኔ ሰው አንዳንዴ ብታስዋሽ እንኳን እንላለን አይፈልግም በቃ ያው
ቀጥተኛ ነው።
አዎ ያንኑ በቃ ሰውም ከሰው ጋር ቢጣላ ለምን እንደዚህ ይሆናል ነው በቃ። ሰውም ቤት ቢያገኝ ከልጆቹ ይሄ መሆን የለባቸውም እንዲህ አንዲህ አይነት በቃ መለስ የሚል ነገር የለውም። ያንኑ ይዞ ነው።
ወይዘሮ ፋናይ ለምን እንደታሰረ ያውቃሉ? የገባዎት ነገር አለ?
እኔ ምን አውቃለሁ? ያው ከዚህ በፊት አስሮ ፈታው። እንደገና ደግሞ ሊያስሩት ከ3 ወርና ከ50 ሺህ ብር በላይ ይክፈል ተባለ። በቃ 50 ሺህ ብር ይከፈል እንጂ 3 ወር አይታሰርም ተብሎ አወጡ። አሁን ሲል በቃ ያው ፕሬዚዳንቱ ሲያልፍ ያው ከዛ ብሎ ከዚህ ብለው እንዲህ አደረገ ይላሉ። አሁን ያውም ሲነግሩኝ ያው ብዙ ተነበበ ክሱን።
ምንድን ነው የሰሙ? ምን አደረገ ነው የተባለው?
እኔ አልሰማሁም። በቃ ወይ ታለቅሻለሽ ወይም ትያለሽ እያሉ አያስገቡኝም። አንድ ሁለቴ ነው በቃ የሱ እኔ እንጃ የረባም እንቅልፍ እኔ ተኝቼም አላውቅም። ችግር ነው በቃ ሲመጣ ራሱ ተኝቼ ብዬ ሶፋ ላይ ካገኘ ምን ችግር አለ የወይዘሮ ፋና ምናምን እያለ ቀላሉ አይ ደክሞ እንዳሰሪ ስራ እያለ ለእኔ በጣም እኔ ሴት ልጅም የለኝም። ሴቶቹ ልጆች ካላቸው ቤተሰብ እኔ ተመስገን ይሻለኛል። እንዲ በቃ ወንድ ልጅ ሆነ ሰውም መርዳት ይፈልጋል። ሰውም እንዲበደል እንዲያለቅስም አይፈልግም። ሳቀው ድረስ ይሄ ነው ያው አትንኩ ነው በቃ ነገሩ። አትንኩ ሰው ላይ የማይደርስ
ስለ ፍርዱ ያውቃሉ ወይዘሮ ፋና የምን ያህል ጊዜ እንደተፈረደበት?
ምን አውቃለሁ እኔ ፍርዱ ምን እንደሆነም አላየሁኝም።
መቼ እንደሚፈታ ከእስር ቤት የመውጫውን ነገር የሚያውቁት ነገር አለ? የሰሙት ከጠበቆቹ ወይም ከቤተሰቦች?
እንግዲህ 3 አመት ነው ያለው። እኔ እኮ ምንም በቃ ሆዴ እየታገለኝ ስለሆነ ደግሞ የአመት ውስጥ ፋሉት ነበረ። ወደዛ ሰው ሲሄድ ዝም አሉኝ፣ አልነገሩኝ። ልክ ታክሲ ውስጥ ይሄድ የፍትህ ጋዜጣ ዋና አዘጋጅ ጽኑ ስራች 3 አመት ተፈርዶበት ለጊዜው ወፍኒ ቤት አርፏል ሲሉ አንዱ ለሰዎች ከኛ ጋር ነበሩ። በቃ ሊናዩን ድንግ ብዬ መጣሁ። ዜና ነው የሰማሁ፣ ታክሲ ውስጥ ነው የሰማሁት። እግዚአብሔር ይመስገን እንግዲህ የሚያደርገውን አድርጌ አሁን አንዳንድ ሰው እንኳን እኔ ደግሞ አስለኝ በቃ ሳለቅስና አንዳንድ ነገር ሲነሳ ራሱ ብዙ ሰው እኮ ከኔ ጋር ይከሰራል እከሌ ከሌ ያለ መስክ እንደነጋ እና እንደዚህ እና ብሎ ስንት 13 18 ያጋል እማ የሶስት አመት እኮ ምንም አይደለች ደግሞ አበክሮ የሌለው እንዴት ሊሆን ይችላል ሲለኝ ሰው እንዲህ ልጄ ምን ሰርቶ ነው አበክሮ የማይኖረው? ለነፍሰ ገዳይ እንኳን አበክሮ እያደረገ መንግስት እንደው ምን ሀብ ተጽዕኖ ነገር ቢያደረግ ነው ላለው በቃ ምንም ማድረግ ስለማልችል ማውጣት ነው ማውረድ ነው ላለው። እኔ መቼም ትንሽ እስኪ እንደው የሁለት አመት እድሜ እግዚአብሔር አስንሳኝ እንደው ማታ ገብቶ እንኳን ጠዋት እንኳን በሞት እኔ በቃ ምንም ችግር የለብኝ። እግዚአብሔር ይስጥልኝ በጠየቃችሁ ነገር ሁሉ በጣም ማመሰግነው።
የእናትነት ጉዳይ ቀላል እንዳልሆነ ምን ያህል እንደሚያሳስበው አውቃለሁ። ተስፋ አድርጋለሁ ሁኔታዎች የተሻለ
እንደውም እግዚአብሔር ይመስገን እንግዲህ መቼም ጠያቂ ማያሳጣው ይሄ ራሱ ለእኔ ትልቅ ነገር ነው።
በመግቢያችን እንደጠቆም ነው የህግ እስረኛን በተመለከተ የአገሪቱ ህግ የሚለውን በአጭሩ ከህግ ጠበቃው አቶ መኮንን አመሀ ጋር እንወያያለን። አቶ አመሀ ስለ ደንበኛው ተመስገን ደሳለኝ የጤና ሁኔታ የሚያውቁት አለ? በጥብቅና የመከታተል እድል ነበረዎት?
ትክክል ነው አሉላ። በእርግጥ የተመስገን ጉዳይን እንግዲህ ለረጅም ጊዜ ስከታተል ነበር። አሁንም በፍርድ አግኝቶ ተወስኖበት ማለት ነው፣ ቅጣት ውሳኔ ተወስኖበት ቅጣቱን በመፈጸም ላይ ነው። ከአንድ አመት በፊት አካባቢ ነው እንግዲህ ውሳኔው የተሰጠው። ግን በሂደት ያው የግባኝም ጉዳይ ነበር፣ የሰመርም ጉዳይ ነበረ፣ ጉዳዩን ስከታተል ነበር። በዚህ መሀል ያው በአካል ላገኘው አልቻልኩም። ብዙ ምክንያቱም አሁን ያለበት ቦታ ከአዲስ አበባ ራቅ ያለ ስለሆነ ከሌሎች ስራዎች ጋር ተደርቦ እኔ በአካል አላገኘሁትም። ግን ስለጠሪነቱም ስለማናቸውም ነገር በቅርብ ከዘመዶች ቤተሰቦቹ ጓደኞቹ እከታተላለሁ። የጤናው ጉዳይ በተመለከተ በክርክር ላይ የነበረ ጤና ችግር እንዳለው አውቃለሁ። አንደኛው ከጀርባው ጋር በተያያዘ ባልታወቀ ጊዜና ባልታወቀ ምክንያት የሚነሳበት በጣም ከፍተኛ ህመም ያለበት መንቀሳቀስ የማያስችለው እና ጀርባው አካባቢ እንዲያጎነብስ የሚያስገድደው ህመም እንዳለው አውቃለሁ። ሌላ እንደዚሁ ጆሮውም ላይ ትልቅ ችግር እንዳለበት እና በየጊዜው በተከታታይ ሕክምና እያደረገ ይሻለው እንደነበረ አውቃለሁ። አሁንም ያለኝ መረጃ ይሄ ህመሙ በተለይ ማረሚያ ቤት ከገባ በኋላ በጣም ተባብሶበት እንደነበረ፣ በተለይ ከዚህ ከጀርባው ጋር የተያያዘው ህመም በፊት ህመሙ ሲሰማው ህክምና በማድረግ ረፍት በማድረግ ይሻለው እንደነበረ፣ አሁን ግን ምንም አይነት ህክምና ሳያገኝ ለረጅም ጊዜ ሲሰቃይ ቆይቶ ለጊዜው መራመድ ሁሉ እስኪያቅተው ድረስ ተቸግሮ እንደነበረ እና ምንም አይነት ህክምና ሳያገኝ ግን ይበልጥ ነው እያሳሰበው ያለው። ምክንያቱም ያለ ህክምና ወደ ሌላ አይነት ወደ ዘላቂ ጉዳት ምናልባትም ህይወቱንም አደጋ ላይ ሊጥል ወደሚል አይነት ተለወጠን ሊሆን ይችላል የሚል ስጋት አለው።
በአግባቡ ስላልተረዳ ይበልጥ እያሳሰበው ነው የሚሉን ባቸው።
በትክክል በትክክል። ጆሮውን በተመለከተ አሁን አንድ ጆሮ ሙሉ በሙሉ መስማት የማይችልበት ደረጃ ላይ ነው የደረሰው። አንድ ጆሮ የግራ ጆሮ አይሰማም።
አቶ አማ ዋናውን ጉዳይ እናንሳ። አንድ እስረኛ በእስር ላይ ባለበት ተገቢውንና ተመጣጣኝ ህክምና አገልግሎት አለማግኘት ነው ከተመስገን ጉዳይ ጋር ተያይዞ የተነሳውና ህጉ ምን ይላል? አንድ እስረኛ ምን መብት አለው? የከፋ ሁኔታ እንዳይፈጠርበት፣ ሌላም አደጋ እንዳይገጥመው አንድ ህመምተኛ የህክምና እርዳታ ከውጪ ከማረሚያ ቤቱ ከሚያቀርበው የተሻለና ለህመሙ አግባብ ያለው ህክምና እንዲያገኝ ህጉ ምን ይላል? ምን አይነት መብት አለው? በምን መልኩ ይከናወናል በኢትዮጵያ ህግ?
ተመስገን በእስር ያለው ስለተፈረደበት ነው፣ ፍርደኛ ነው። አንድ የተፈረደበት ሰው በወንጀል ጉዳይ የተፈረደበት ሰው የሚገደቡበት መብቶች አሉ፣ የሚኖሩት መብቶች አሉ። ከሚገደቡበት መብቶች ያው አንዱ የመንቀሳቀስ መብቱ ነው። ከማረሚያ ቤቱ ፍቃድ ውጭ መንቀሳቀስ አይችልም። ምናልባት ሌሎች የሲቪል እና ፖለቲካ መብቶች ደግሞ አሉ። መመረጥ አይችልም፣ መምረጥ አይችልም። ከእነዚህ ውጭ እንደ ማንኛውም ሰው በህይወት የመኖር መብት አለው። ሌሎች መብቶቹም የተጠበቁ ናቸው። ከህመም ጋር በተያያዘ ማረሚያ ቤቱ ኃላፊነት አለበት። በእጁ ያሉ ታራሚዎች የጤና ሁኔታ ወይም የህመም ሁኔታ ህይወታቸው ላይ አደጋ የማያስከትል መሆኑን የማረጋገጥ ኃላፊነት አለበት። ይህንንም ማድረግ ችለው ወይም ማድረግ ያለበት እንደየታራሚው የጤና የህመም ሁኔታና ደረጃ ተገቢውን ሕክምና እንዲያገኙ በማድረግ ነው። ይሄ መብት አለው ማንኛውም ታሳሪ።
መልካም። አቶ አምሀ እንደ ህግ ጠበቃ ሊያደርጉ ሊጠይቁ የሚችሉት ነገር አለ አሁን ባለበት ሁኔታ?
ለነገሩ ከጠበቃም በላይ ቅድም እንዳልኩት ማረሚያ ቤቱ ትልቅ ኃላፊነት አለበት። ምናልባት ግን በማረሚያ ቤቱ በኩል በአንድም ወይም በሌላ ምክንያት ደንበኛዬን መብት ለማክበርና ለማስከበር የማይችልበት ሁኔታ ካለ መከታተል ይችላለሁ። ይህንንም የማድረግ ሀሳብ አለኝ።
መልካም። አቶ አመሀ መኮንን በእስር ላይ የሚገኘው የፍትህ ጋዜጣ ዋና አዘጋጅ፣ ተመስገን ደሳለኝ የህግ ጠበቃ፣ ለሰጡኝ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ።
አድማጮች፣ የማረሚያ ቤቱን ባለስልጣናት አስተያየት ለማግኘት ያደረግነው ጥረት እስካሁን አልተሳካም። በህግ ጠበቃው አቶ አመሀ መኮንን የተነሱትን ጨምሮ የዘዋይ ማረሚያ ቤት የሚሰጠውን ምላሽ ለማቅረብ እንጥራለን። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር አሁን የስቱዲዮ ሰዓታችን እንደሚነግረን ከምሽት 3 ሰዓት ከ35 ሆኗል። ርዕሰ ወሬዎቹን ባጫጭሩ ከአዲስ አበባ።
ናይጄሪያ ውስጥ የተጠለፉትን ከ200 በላይ ልጃገረዶች ለማስለቀቅ ይቻል ዘንድ ፕሬዚዳንቱ መሐመድ ቡሃሪ ከአማጺው ቡድን ቦኮ ሐራም ጋር ድርድር መጀመራቸውን በፈረንሳይ ዜና አውታር በኩል ተገለጠ። ከዓመት በፊት ቺቦክ ከተባለች ከተማ የተጠለፉት እነዚሁ ልጃገረዶች ዛሬ ድረስ ያሉበት አይታወቅም። በዚህ ሳምንት ፓሪስ ውስጥ ከፈረንሳዩ መሪ ፍራንሷ ኦላንድ ጋርና ከሌሎች ባለሥልጣናት ጋር የተገናኙት ፕሬዚዳንት ቡሃሪ በተናገሩት ቃል የቦኮ ሐራም መሪዎች ታጋቾቹን ከለቀቁ በአሁኑ ወቅት በመንግስት ቁጥጥር ስር ለሚገኙ አንዳንድ የቦኮ ሐራም አባላት ምህረት እንደሚደረግ ቃል ገብተዋል። በደቡብ ሱዳን ሰላም እንዳይሰፍን እንቅፋት ሆነዋል በማለት የአገሪቱ መንግስትና ተፋላሚ ሽማቂዎች ላይ የተባበሩት መንግስታት ሊጥል የነበረው የኢኮኖሚ እቀባ ሩሲያና አንጎላ በመቃወማቸው ዘግይቷል። ሁንጋሪያ በአስለቃሽ ጋዝና ውሃ መርጫ ወደ አገሯ እንዳይገቡ ያገደቻቸው በብዙ መቶዎች የሚቆጠሩ ስደተኞች ዛሬ ረቡዕ በክሮኤሽያ አድርገው ወደ አውሮፓ ህብረት አገሮች ዘለቁ። የክሮኤሽያው ጠቅላይ ሚኒስትር ዞራን ሚላኖቪች የሁንጋሪያን ድርጊት አውግዘው አገራቸው ግን ከሶሪያ የእርስ በርስ ጦርነት ሽሽት ላይ የሚገኙትንና ከሌሎች በጦርነት ከሚታመሱ የመካከለኛው ምስራቅ አገሮች የሚፈርሱትን ለመቀበል ዝግጁ መሆኗን አመልክተዋል።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ከስቱዲዮ 14 የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። ሁለተኛውን አጋማሽ ቀደም ሲል እንዳደመጣችሁት በርዕሰ ዜናው ጀምረናል። ወደ ቀዳሚው ዘገባ ነው የምንሄደው።
ትንታኔ በሰሞንኛ አነጋጋሪ ርዕሰ ጉዳይ ዙሪያ የትግራይ ሕዝብ ዴሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም ብዛታቸው በመቶዎች የተቆጠረ የድርጅቱን ታጣቂዎች ይዘው ወደ ኢትዮጵያ መግባታቸው ድርጅቱን ከመጉዳት ይልቅ ያጠናክረዋል ይላሉ የቀድሞ የህወሓት ታጋይ ዶክተር አረጋዊ በርሄ ለአሜሪካ ድምፅ በሰጡት የሰሞኑ ሁኔታ ትንታኔያቸው። በሌላ በኩል ደግሞ ከወጡት መካከል አሁንም ሱዳን ውስጥ ያሉትን ለመመለስ ጥረት እየተደረገ መሆኑን የትህዴን ምክትል ሊቀመንበር አቶ መኮንን ተስፋዬ ተናግረዋል። የሱዳን ባለሥልጣናት ከ600 ከሚበልጡ ታጣቂዎች ላይ ትጥቅ መረከባቸውን ሱዳን ትሪቡን የሚባለው የድረገጽ ጋዜጣ አመልክቷል። ለዝርዝሩ ሰለሞን አባተ።
ሱዳን ትሪቢዩን የሚባል መሠረቱ ካርቱም የሆነ የኢንተርኔት ጋዜጣ ሰሞኑን ይዞ በወጣው ዘገባ የሱዳን ባለሥልጣናት ከትግራይ ሕዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም ጋር ከኤርትራ ግዛት የወጡና ሱዳን ከተማ ሐምዳይት የገቡ የ683 ታጣቂዎችን መሣሪያ አስፈትተው መረከባቸውን አመልክቷል። እንዲያውም በኤርትራይቱ የወሰን አቅራቢያ ከተማ ኦምሃጀር ላይ በኤርትራ ወታደሮችና በአቶ ሞላ ታጣቂዎች መካከል ግጭት ተፈጥሮ እንደነበርም መጠቆሙን ሱዳን ትሪቢዩን ዘግቧል። የሁኔታዎችን ሂደት ለማጣናት እያደረግን ያለነውን ጥረት ቀጥለናል። ኤርትራ የሚገኘው የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ምክትል ሊቀመንበር አቶ ተስፋዬ መኮንን ዛሬ በሰጡን ቃል አቶ ሞላ አስገዶም በግምገማ ስልጣን እንዲለቅ እንደሚደረግ ስላወቀ ነው ቀድሞ የወጣው ብለዋል። ከአቶ ሞላ አስገዶም ጋር ያደረግነውን ቃለ ምልልስ ዘግየት ብለን እናሰማችኋለን። ይህንኑ ጉዳይ አስመልክቶ ለመሆኑ የሰሞኑ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ሁኔታ ያለው ጫና ምን ይሆን? ሆላንድ የሚገኙትን የቀድሞ የህወሓት መሪ ዶክተር አረጋዊ በርሄን አነጋግሬ ነበር።
በርግጥ ሰሞኑ ይሄ ወሬ ሰምተናል። ያው ሚዲያዎችም ያስተጋቡት ነው። ኢሃደግም የልብ ልብ ተሰምቶት ወሬውን በስፋት ያስተጋባው ይገኛል። የሆነ ሆኖ ግን እስከዚህ ድረስ ትልቅ ነገር የተፈጠረ ሆኖ አላየውም እኔ። በርግጥ ሞላ አስገዶም 5 ሞቶ የሆኑ 6 ሞቶ የሆኑ ከሱ ጋር የነበሩ ታጋዮች ከደምህት ከድቶ ወደ ህወሓት ገብቷል፣ እጁ ሰጥቷል። ግን እዛ ትግል ሜዳ ላይ ደምህት ላይ ትህዴን ማለት ነው የነበረው ኃይል ግን ከዛ በላይ በጣም የበዛ ስለሆነ ወደ 10,000 ከዛም በላይ የሚገምቱት አሉ። ስለዚህ አንድ የአመራር አባል ሞላ አስገዶም ማለት ነው እና 500 የሚሆን ታጋይ ከርቶ ወደ ኢህአዴግ መግባቱ በድርጅቱ ላይ የሚያመጣው ብዙ መናወጥ ያለ አይመስለኝም። ምክንያቱም ለጊዜው በርግጥ መደናገጥ ሊፈጥርባቸው ይችል ይሆናል። እንኳን 500 10 ሰውም ሲወጣ ያው መጠየቅ መደናገጥ አይቀርም። በተረፈ ግን በቅርጹም ይሁን በአሰራሩ በይዘቱ የሚያመጣው ለውጥ ያለ አይመስለኝም። ኢህአዴግም ከዚህ የ500 ሰው መግባት የሚያካብተው ድል የሚገኝ አይመስለኝም። ለፕሮፓጋንዳ ፍጆታ ግን በርግጥ ለተወሰነ ጊዜ ለአንድ ሳምንት የሚሆን የፕሮፓጋንዳ ፍጆታ ሊጠቀምበት ይችላል።
አሁን ወደ አቶ መኮንን ተስፋዬ ልመልሳችሁ። በዚህ 500 በሚባል ቁጥር አይስማሙም። የትግራይ ህዝብ ዲሞክራሲያዊ ንቅናቄ ትህዴን ምክትል ሊቀመንበር ናቸው አቶ መኮንን ተስፋዬ። በዚሁ ዛሬ በሰጡን ቃል አቶ ሞላ አስገዶም በግምገማ ስልጣን እንዲለቅ እንዲደረግ ስላወቀ ነው ቀድሞ የወጣው ብለዋል።
ሀደሚትን 15 ተጋድርቲ እዩ ወሲድዎም ነይሩ ካዘሚትን 15 ተጋድርካ እቶም መሩ 18 እና ወድዎም ተመልሰመለው በዓሎም መጨመለው አሁን
115 ወታደሮችን አታሎ ወስዶ ነበር። ይሁን እንጂ 45ቱ ሁኔታውን ስለተረዱ ተመልሰዋል ብለዋል አቶ መኮንን። አሁንም ቢሆን ሱዳን ምድር ላይ ያሉ ጥቂት የቀሩ ታጣቂዎችን ለመመለስ ጥረት እያደረጉ መሆናቸውን ጠቁመው፣ ይሁን እንጂ ትናንትናና ዛሬ እንደሚሰማው በኃይላቸውና በሌሎች ወገኖች መካከል የተካሄደ የተኩስ ልውውጥ አለመኖሩን ተናግረዋል። ድርጅታችን ኃያልና ጠንካራ መሆኑ የሚታወቅ ነው የሚሉት የትህዴኑ መሪ መኮንን ተስፋዬ ሌሎች ድርጅቶችን ማሳነስ የአቶ ሞላ አመለካከት ሊሆን ይችላል ብለዋል።
ሁሉም ለአጥነት ለዲሞክራሲ ለተክሊል ይዝቃለስ ከረት ውድዋት ሁን ከከም አመን ከከም ደረጀ ይዝቃለስ አመለው አይፈል።
በአንድ የሰመረች ኢትዮጵያ የሚያምኑ ድርጅቶች በዶክተር ብርሃኑ ነጋም ድርጅቶችም ሆነ በሌሎች ላይ የሚናገረው ሌሎችን አሳይቶ ራሱን ለማተለቅ ነው። ከሞላ የሚበልጥ እንጂ የሚያንስ ሰው የለም ብለዋል መኮንን ተስፋዬ። መኮንን አክለውም ከድርጅታቸው 25 የማዕከላዊ ኮሚቴ አባላት ከአቶ ሞላ በስተቀር አንድም የወጣ አለመኖሩን ገልጸውልናል። ወጣ የሚባለው ቁጥር አቶ መኮንን ተስፋዬ 115 ነው ብለው ከዛም 45 መመለሱን ቢናገሩም በሱዳን ትሪቢዩን ላይ የወጣው መግለጫ ከ600 በላይ ታጣቂዎች ለሱዳን መንግሥት ባለሥልጣናት መሳሪያ ማስረከባቸውን መናገራቸውን ቀደም ሲል ጠቁመናል። ይህ ቁጥርና በአጠቃላይ ያለው ሁኔታ ትርጉሙ ምንድን ነው? አሁን ደግሞ ወደ ህወሓቱ አንጋፋ ታጋይ ወደ ዶክተር አረጋዊ በርሄ ልመልሳችሁ።
በእርግጥ ቁጥሩ በዛ ስላለ ማለት ከመቶ በላይ ስለሆነ እንዴት ሊሆን ይችላል የሚለው ጥያቄ ማንሳቱ ተገቢ ነው። ነገር ግን ምንድን ነው ሁለት ነገሮች ማየት ያስፈልገናል። አንደኛ እነዚህ አሁን ተመለሱ የሚባሉት ከዱ የሚባሉት ታጋዮች ኢህአዴግን ኮንነው ኢህአዴግ አፋኝ ነው፣ ጨቋኝ ነው፣ መብታችን ረግጧል፣ ድህነትን አስፋፍተዋል፣ ስለዚህ መታገል አለብን ብለው ከህወሓት በአጠቃላይ ከኢህአዴግ ደግሞ በተለይ ሸሽተው የወጡ ናቸው። በዛ ላይ ደግሞ መጨመር ያለብን ነገር ካለ ብዙ ወጣት ነው አገሩን ጥሎ እየወጣ ያለው። ምክንያቱም ጭቆናውንም ድህነቱንም በሁሉ ገጽ ፖለቲካውም ኢኮኖሚውም ስላስጨነቀው የግድ በየአቅጣጫው እየወጣ ነው ያለው። በብዛት ባህር እየበላው ነው ያለው፣ ምድረ በዳ እየበላው ነው። እነዚህ የወጡትም ለመታገል ነው የወጡት። ቢፈልጉ ኑሮ ወደ ተራ ስደት ዝም ብሎ ማምራት ይችሉ ነበር። ነገር ግን አይ እንታገላለን ብለው ነው የወጡት። አንድ ጭብጥ ይሄ ነው። ከገቡ በኋላም ያገኙት ሁኔታ የሚመቻቸው አልነበረም። እኔ እንደሚገባኝ ግማሹ 10 አመት ግማሹ 15 አመት ያደረገ ታጋይ ነው እዛ ያለው እና እዛ ሄዶ ቁጭ ካለ ቁጭ ብሎ ዝም ብሎ ተቀላቢ ብቻ ከሆነ አይመቸውም። እሱ የወጣው አገሩን ላይ ያለው ጨቋኝ ስርዓት ለመገርሰስና ዲሞክራሲያዊ ስርዓት ለመትከል ለማቋቋም ስለሆነ እዛ ሄዶ ቁጭ ማለቱ አይቀበለውም። ስለማይቀበለው ብዙ ቅሬታዎች ያካበተ መጥቷል። በዛ ላይ ደግሞ አንዳንድ ጠንካራ የሆኑ ታጋዮችም ተጋድለዋል። እነ ኮሎኔል ፍስሐ የሚባሉ ከመሐከሉ ጠንካራ ታጋዮች የነበሩ በእውነት የሚታገሉ ሰዎች ተገድለዋል። ይሄ ሁሉ ቅሬታዎች ተሰብስቦ እንግዲህ በታጋዩ ላይ በቀላሉ ነው የሚሰራጨው እና ይሄን አይነት ስሜት ያካበቱ ሰዎች ለነ ሞላ ጥሩ ሊሰባሰቡ የሚችሉ ኃይሎች ናቸው። በዛ ላይ ደግሞ ያደግ የስለላም እንትንም እየጨመረበት ሊሄድ ይችላል ማለት ውስጥ ገብተው የሚያደራጁ እንደምታውቁት ያደግ 5-1 በሚለው አደረጃጀት የታወቀ ነው። ህዝባችንን በአጠቃላይ ጨፍድዶ ይዞት ያለ በዚህ 5-1 የሚባል አደረጃጀት ነው። ኢቭን ዩኒቨርሲቲ ውስጥም ያለ አደረጃጀት ነው ይሄ 5-1። አገሪቱ በሙሉ በዚህ ነው የምትያዘው ያለች። ስለዚህ ይህም ተሞክሮ ስላለው በዛ ውስጥ አስገብቶ ይህን ስራ እንዲሰራ ከማድረግ የተነሳም ሊሆን ይችላል። ስለዚህ እነዚህ ሁለቱ ሁኔታዎች አዳምረን አጠቃለን ስናይ በዛ ያለ የደምህት ሰራዊት ከድቶ መውጣቱ ብዙ የሚያስገርም ሆኖ አይታየኝም ለኔ።
ዶክተር አረጋዊ ትህዴን ባወጣው ድርጅታዊ መግለጫ እርሶ በገለጿቸው ዓመታት ውስጥ በ14 ዓመታት የትግል ጉዞ ይላል ድርጅታችን ትህዴን በማኅበራዊ ኢኮኖሚያዊ ፖለቲካዊና ወታደራዊ መስክ ከፍተኛ ድሎችን እያስመዘገበ መጥቷል ብሏል። እርሶ ደግሞ የሚገልጹልኝ የሚያደራጀው ሰራዊት የተቀመጠ ሰራዊት መሆኑን ነው፣ ለዚህም ነው የተጋለጠው ለእንደዚህ አይነት ድርጅት ነው የሚሉኝና እንዴት ነው ሁለቱን ነገሮች የሚያያቸው እርሶ ያሉኝን ሐሳብና ድርጅታዊ መግለጫውን የትህዴንን?
አይ የትህዴን ወይም የደምህት መግለጫ አስመዝግበናል የሚለው ድል ምንድን ነው ያስመዘገበው ድል? ምድር ላይ መሬት ላይ እኮ መታየት አለበት። ምንድን ነው ያስመዘገበው ድል? እኔ እስከማውቀው ድረስ ይሄ ነው ያስመዘገበው ድል ብዬ ልጠቅሰው የምችል የለኝም። ምናልባት እንደ ድል ከተቆጠረ ሰራዊቱ እየበዛ ሄደዋል። የሰራዊቱ መብዛት ደግሞ የደምህት እንቅስቃሴ ሳይሆን ማለት የደምህት ፖለቲካዊ ወይም ፕሮፓጋንዳዊ እንቅስቃሴ ሳይሆን የኢህአደግ አፈና፣ የኢህአደግ ጭቆናና ኢትዮጵያ ውስጥ ኑሮ እየከፋ መሄዱ በሁሉም አቅጣጫ ወጣቱ ከቀየው ከሀገሩ እየተፈናቀለ እንዲወጣ የፈጠረው ሁኔታ ነው። ስለዚህ በምንም መለኪያ ይሄ ደምህት ከወጣ ወዲህ ይሄ ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ ውጤቶች አስመዝግበዋል፣ ድሎች አስመዝግበዋል የሚለው ዝም ብሎ ሰማይ ላይ ያለ የተንጠለጠለ ነገር እንጂ ምድር ላይ የሚታይ ነገር አለ ብዬ አላውቅም አላይምም።
አሁን እንደ ኮሎኔል ፍስሐ አይነት ሰዎችን ጠቅሰውልኛል፣ ብዙ ስራ በኢህአደግ ውስጥ ሰርተው የወጡ ያሉኛሉ። ለመሆኑ እኚህ ሞላ አስገዶም ራሳቸው ተቃዋሚ ነበሩ ሲጀመር የሚል ሀሳብ ወይም እምነት አሉት? በቅርብ የሚያውቋቸው ከሆነ?
በቅርብ አላውቀውም። ሰውየው ግን አሁን ከሚሰጠው መግለጫና አካሄዱ ሳየው፣ ጊዜውም የመረጠበት ጊዜ ሳየው፣ በእውነት ሊቃወም የወጣ ሳይሆን ተልኮ የሄደ ሰው ሆኖ ነው የሚታየኝ ባጭሩ፣
ከመጀመሪያውኑ ጀምሮ።
አዎ ይመስለኛል።
ዶክተር አረጋዊ ይህንን እንቅስቃሴ አርበኞች ግንቦት 7 ለአንድነትና ለዲሞክራሲ ንቅናቄ ባወጣው መግለጫ የከሸፈ ሙከራ ብሎታል። ከዚህ ጋር ምን ያህል ይስማማሉ ወይም ይቃወሙታል ይህን ሀሳብ?
አዎ ገብቶኛል ጥያቄው። ብዙ ችግር የሚፈጥርበት አይመስለኝም። በዚች ብቻ እኔ ሳያት ይቺ ኢንሲደንት ወይም ይቺ አጋጣሚ ጊዜያዊ መረበሽ ሊፈጥርበት ይችል ይሆናል እንጂ መሰረታዊ የሆነ መዛባት የሚፈጥርበት አይመስለኝም። ምክንያቱም አንደኛ በአመራር ደረጃም ስናየው ሞላ በእርግጥ ሊቀመንበር ነበረ፣ ግን ሌሎች የአመራር አባላትም አሉ። አብዛኛዎቹ እዛ ነው ያሉት፣ አብዛኛዎቹ የአመራር አባላት። ሁለተኛ በሰራዊቱም ስናየው አብዛኛው ሰራዊት እዛ ነው ያለው። የትህዴን የደምህት ሰራዊት አብዛኛው እዛ ነው ያለው። ይሄ 500 ቢበዛ 600 አባል ነው የወጣው እና ለምን እንደወጣም ቅድም አብራርቸዋለሁ። ስለዚህ አብዛኛው በሺዎች የሚቆጠሩ እዛ ነው ያሉት። እነዚህ ሺዎች ደግሞ ያወጣቸው ምክንያት የኢህአደግ አምባገነናዊ አገዛዝ ነው። ሁኔታው ደግሞ አልተለወጠም። ሁኔታው እስካልተለወጠ ድረስ ደግሞ ማለት የአምባገነኑ አገዛዝ የኢህአደግ ስላልተለወጠ እነዚህ ሰዎች የሚመለሱ አይደሉም። አሁን የተመለሱት እዛ ሁነው እነሱን ችግር ሊፈጥሩ የሚችሉ የነበሩ ናቸው። ስለዚህ የእነዚህ መውጣት ምናልባት በደንብ ከተጠቀሙበት በደንብ ካዩት የቀሩት ደምህትም ይሁን ጥምረቱም ይሁን የተሻለ ሁኔታ ሊፈጥርባቸው የሚችል ይመስለኛል ስገምተው። እና ባጭሩ ትልቅ መዛባት ይፈጥራል ብዬ አልገምትም።
በቀረውስ የኢትዮጵያ የፖለቲካ እንቅስቃሴ በተቃውሞው ላይ የሚያሳድረው ተጽዕኖ ጫና አይኖርም?
ይሄ የአንድ ሳምንት ሞቅሞቅ ወይም ሆያ ሆዬ ነው እንጂ ሞላ ስለገባ የሚፈጠር ነገር ያለ አይመስለኝም። አንደኛ ወታደራዊ ሚዛኑ እንደነበረ ነው የሚቀጥለው። ማለት ይሄ ትንሽ ኃይል ነው የሄደው። በእኔ ጥናት በእኔ ግምገማ በጣም ትንሽ ኃይል ነው የሄደው። ኢንፋክት ከወታደራዊ ሚዛኑ ይልቅ የፕሮፓጋንዳ ጠቀሜታው ለኢህአደግ የበለጠ ይመስለኛል። ምክንያቱም ሰሞኑን እንዳየ ነው ኢህአደግ ተወጥረዋል፣ በብዙ አቅጣጫ ተወጥረዋል። ሊመልሰው የማይችል ጥያቄዎች ቀርበውበታል። ባህሪው ሊመልሰው አይችልም። የተዘፈቀበት የኮራፕሽን አሉ፣ የጭቆና፣ የግፍ ሁኔታዎች ጥያቄዎቹን ሊመልሳቸው አይችልም። መውደቅ ብቻ ነው የቀረው። ስለዚህ በዚህ ሁኔታ እያለ ይሄ አዲስ የነሞላ መግባት የሚፈጥረው ንፋስ ትንሽ ንፋስ ያገኛል። ልክ በመስኮት ብቅ ብለህ ንፋስ እንደምትቀበለው ትንሽ ይቀበል ይሆናል። ቤቱ በጠቅላላ ግን የኢህአዴግ ቤት በጠቅላላ ግን በኮራፕሽንና በጭቆና በስብሰዋል። ስለዚህ ትንሽ ንፋስ ይሰጠው ይሆናል። በዚች ላይ ትንሽ አንድ ሳምንት የሚሆን ብዙ ሊፈክርበት ይችል ይሆናል። ከዛ ውጭ ግን ሁኔታው ወደ ነበረበት ነው የሚመለሰው። ይኸውም በኢትዮጵያ ህዝብና በጭቁኑ የኢትዮጵያ ህዝብና በኢህአዴግ መካከል ያለው ሊፈታ ያልቻለው ውጥረት የሚፈታበት አቅጣጫ ይዞ ይቀጥላል።
ዶክተር አረጋዊ፣ ሌላ አንድ ተጨማሪ ጥያቄ እዚህ ማንሳት የምፈልገው አርበኞች ግንቦት ሰባት ባወጣው በዚሁ በሰሞኑ መግለጫ አንድ ያነሳው ጥያቄ አለ። በኢትዮጵያ የቅርብ ጊዜ የፖለቲካ ትግል ታሪክ ውስጥ በአጠቃላይና በተለይ ደግሞ ህወሀት ኢህአደግ የፖለቲካ ስልጣኑን በተቆጣጠረባቸው ባለፉት ሁለት አስርት ዓመታት ውስጥ ህወሀት ኢህአደግን እንቃወማለን በሚለው ወገን ገነው የወጡ ሁለት አፍራሽና ኋላ ቀር የፖለቲካ አዝማሚያዎች አሉ ይላል። ሲጀምር ነው ይህንን የሚለው መግለጫው። ከነኚህ ውስጥ አንደኛው ራስን በፖለቲካ አመለካከት ዙሪያ ከማሰባሰብ ይልቅ በጎጥና በዘውግ ደረጃ የመመልከትና ሀገራዊ ፖለቲካን በደም ቆጠራ የመመንዘር አባዜ ነው ብሎ ይጀምራል ይህን መግለጫውን። እርስዎ አሁን የተፈጠረው ሁኔታ በዚህ የተቃውሞ ትግል ውስጥ የዘር መራራቅ፣ መሻከር፣ መጠራጠር እንዲፈጠርና እንዲህ አይነት ሁኔታ እንዲባባስ ያደርጋል ብለው ያስባሉ ወይስ ስጋት የለዎትም?
በእውነቱ ለመናገር ግንቦት ሰባት ይሄ መግለጫ ብሎ ከሆነ በጣም ተሳስቷል። የኢትዮጵያ ህዝብ በእርግጥ ህወሀት የፈጠረው ህወሀትም ማለት አስቸጋሪ ነው። ምክንያቱም እነ መለስ የፈጠሩት የዘውግ ወይም የጎጥ ፖለቲካ በእርግጥ ገፍተው ህጋዊም አድርገውታል፣ በህገ መንግስትም ጨምረውታል። እና ይሄ ነገር የጥቂቶች ጉዳይ እንጂ የመላው ህዝብ ጉዳይ አይደለም። ለማስረጽ ሞክረዋል፣ ህዝቡን ለመከፋፈል ሞክረዋል። ግን ህዝቡ የደረሰበት ጭቆና አንድ አይነት መሆኑ እያየው ስለመጣ ገዢዎቹ ላይ ያሉ ገዢው መደብ አንድ አይነት ጭቆና እያደረሰበት እንዳለ እየተገነዘበ ሲመጣ የወለጋ ገበሬ የትግራይ ገበሬ የሚያሳልፈው ያለ ስቃይ እየተገነዘበ ስለመጣ የይፋትና ጥሙጋ ገበሬ የቢቸና ገበሬ የሚያሳልፈው ያለ ጭቆና እየተረዳ ስለመጣ በዚህ በጎጥ ምክንያት የሚፈጠር ሁኔታ ያለ አይመስለኝም። በእርግጥ እነዚህ ሰዎች በዛ ስለተለከፉ፣ ስልጣን ላይ ያሉ ሰዎች በዚህ ስለተለከፉ በዛ ሊቀጥሉበት ይጥራሉ። ህዝቡ ግን ተፍቶታል፣ ይሄ ነገር አይቀበለውም። እንዳውም በጋራ ሆኖ ለመታገልና አንድነቱን ፈጥሮ በሀገሪቱ ለሁሉም እኩል የሆነ ዲሞክራሲያዊ ስርዓት ለመፍጠር ነው የሚያይ ያለ፣ የሚተምን ያለ፣ ፕላን የሚያደርግ ያለ። ስለዚህ ይሄ የጎጥ ትንተናው የግንቦት ሰባት ዝም ብሎ ለጊዜያዊ ጥቅም ካልሆነ ለጊዜያዊ ማናሳሻ አንዱን ወገን በጀርባ ለማሰለፍ ካልሆነ በስተቀር ዋጋ ያለው ትንተና አድርጌ አልወስደው።
የኤርትራ መንግስት እስካሁን ድረስ ምንም አለማለቱን በዚህ ጉዳይ ላይ እንዴት ነው የሚያዩት እርስዎ?
ወል የኤርትራ መንግስት እንግዲህ ጊዜው እየጠበቀ ያለ ይመስለኛል። ምክንያቱም ይህ ሁኔታ ለኤርትራ መንግስት ትልቅ ሽንፈት የጠቆመ ስለሆነ፣ ማለት በተለይ በፕሮፓጋንዳው ደረጃ ትልቅ ሽንፈት ያስከተለበት ስለሆነ ማን ነው የኢህአዴግ ፕሮፓጋንዳም ጉራ ቅረዩ እያለ እየፎከረበት ስለሆነ እንዴት አድርጎ መመለስ እንዳለበት ጊዜ እየወሰደ ያለ ይመስለኛል። ግን ለምን እስካሁን እንዳልሰጠ መጠየቅ ያለበት ሻቢያ ራሱ ስለሆነ ጥያቄው ወደዛ ብታመሩት ጥሩ ይመስለኛል።
ዶክተር አረጋዊ በርሄን አመሰግናለሁ። ሙሉ ትንታኔያቸውን ከዌብሳይታችን amharic.voanews.com ያገኛሉ። በጉዳዩ ላይ ከኢትዮጵያ መንግስት፣ ከአቶ ሞላ አስገዶም፣ ከአርበኞች ግንቦት ሰባት፣ ከተለያዩ ምንጮች እያገኘናቸው ያለናቸውን ወቅታዊ መረጃዎች በተከታታይ እያቀረብንላችሁ ነው። በተመሳሳይ ሁኔታም የኤርትራን መንግስት ሐሳብ ለማግኘት ከመጀመሪያው ቀን አንስቶ በተከታታይ እየጣርን ነን። እስካሁን በይፋ የተጨበጠ መግለጫ ማግኘት ባይሳካልንም አስመራን መጎትጎታችንን እንቀጥላለን። ባገኘን ጊዜ እናቀርብላችኋለን። ሰሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያውያን በአሜሪካ አዲሱ እናስታውስ፣ የኢትዮጵያውያን በአሜሪካ እንግዳ ማን ናቸው ለመሆኑ?
የዛሬ እንግዳችን አሉላ ቀደም ሲል እንዳስተዋወቅ ነው እዚህ ዋሽንግተን ዲሲ ውስጥ በሚገኘው ሃዋርድ ዩኒቨርሲቲ በአርትና ሳይንስ ኮሌጅ የኢንፎርሜሽን ወይም የመረጃ ቴክኖሎጂ ዲሬክተር፣ በቅርቡ በተካሄደ አንድ ዓለም አቀፍ ጉባኤ ላይ ስለ ሳይበር ወይም ኢንተርኔት ጥቃት ጥናታዊ ጽሑፍ አቅርቦ ከፍተኛ እውቅና ያገኘ ኢትዮጵያዊ ነው። አንተ ምለው ወጣት በወጣትነትም የክልል ያለ ነው። ጥናታዊ ጽሑፉና ምርምሩ ያተኮረው የኢንተርኔት ጥቃት ከመድረሱ በፊት እንደምን ማስወገድ ወይም መከላከል ወይም ማክሸፍ እንደሚቻል የሚጠቁም ነው።
መልካም፣ የሚያጓጓ ታሪክ ይመስላል። ግን እንደ አጋጣሚ ሆኖ አዲሱ ሰዓታችን ከእጃችን ይወጣ ይመስላል። ሰፋ ያለ ፕሮግራም እንደሚሆን ገምታለሁ።
ከተን እሱን ነው እንግዲህ ፕሮግራም መሪያችን ደግሞ በአዘዘ መሰረት መሄድ አለብን።
በአግባቡ ይህን የሚስብ ታሪክ አድማጮች ዘና ብለው በሚሰሙበት መንፈስ በሶስት ደቂቃ አጣድፈን ሳይሆን በሚቀጥለው ሳምንት በሰዓቱ እናቀርባለን። አድማጮችን ይቅርታ ጠይቀን ካሳ ግን መክፈል ያለብን አይመስልም?
ካሳ እንግዲህ ንጉሱ ይክፈል፣ አንተ ትከፍል።
እንኑርበት መሻማቱን፣ የሰዓት መሻማቱን በሁላችንም ስም እናድርግና ለምሽቱ አንድ ዜማ ምናልባትም በጣም ረዘም ካለ ጊዜ በፊት የሰማ ነው ተሰምቷል። ባቲና ብሉዝ ላፎንቴና አዲሱ በዜማውን ስናበት ጥቂት ደቂቃ አድማጮች እንዲያደምጡ የቀረውን።
አዎ አድማጮች፣ በ19 በ22ና በ5 ሜትር ባንድ የተላለፈው ፕሮግራም ከዚህ ሙዚቃ በኋላ ይጠቃለልና
የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። ባቲና ብሉዝ ይቀጥላል። You ugly jean Good call for the shaman in a ferengi Eat up now in the low kalamish kalame Minchum on the bahir at the machine not a me But if I go to his room, it be a bit. Till the right wash, we took our in the tea.
زي راديو دمس أمريكايو بعسرة تشعاته بعسران كلتن بعسران حموشتن متر باندن بنايل ساتن كل شيء عمشت كابسين كساب عربي زم حلالف مدو قوانقوا تقرينيا هزي جميرو كما يتمسيو كبراس سماعتنا نايلوم معانتي ربع حموشتا مسكرم كل تشحن شمونتن عام تمرات وي عصر تشدوشتا مسكرم كل تشحن عصر تحموشتا مدب زتا أنا قدوكم قورة مدهني زينا بمقدام